Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
እንደምናመሻችሁ ጉዟችን የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ። ጽዮን ግርማ ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም ሰላም፣ እንደምናመሻችሁ። በምሽቱ የጋቢና ቪኦኤ ታክሲያችን የተለያዩ ዘገባዎችን ይዘናል። ቀዳሚው በጋምቤላ ክልል ባለፈው ሳምንት በንጹሐን ዜጎች ላይ የደረሰውን ጭፍጨፋ የተመለከተ ይሆናል።
መብራት ይባላል። በእለቱ ስራ ላይ ያለ በድብደባ አደጋ እንደደረሰበት ይናገራል። ገንዘብ ካገኘው ብታከም ደስ ይለኛል ይላል።
የአደባባይ ልመና መስዋዕት ከሌላው አይነት ልመና የሚለየው የማናውቀውን ሰው ራሳችንን ዝቅ አድርገን ተማጥነን ድጋፍ እንዲያደርግልን የምናደርገው ነው።
ዶክተር የራስ ወርቅ ይባላሉ። በልመና ተግባር ላይ በተሰማሩት ሰዎች ላይ ብዙ ጥናታዊ ጽሁፎችን ጽፈዋል። እሳቸውም እንግዳችን ናቸው።
የተከበራችሁ የጋቢና ቪኦኤ አድማጮች፣ አሁን ደግሞ አጠር ያሉ የምሽቱ ዜናዎች እናስደምጣችኋለን። የደቡብ ሱዳን መንግስትና ሽምቅ ተዋጊ ቡድን ጊዜያዊ መንግስት ለመቋቋም የደረሱበት ስምምነት በሁለቱ ወገን ውድቅ ከሆነ ወዲህ ዩናይትድ ስቴትስ በሰላም ድርድር ወቅት አነስተኛ ሚና ለመጫወት መምረጧ ተገለጸ። ባለፈው ቅዳሜ የተቃዋሚው መሪ ሪክ ማቻርን የያዘው አውሮፕላን ቀደም ሲል በተያዘው ፕሮግራም መሰረት ጁባ እንዳያርፍ ከሱዳን መንግስት ፈቃድ መከልከሉ ይታወሳል። ይህም የሆነው ማቻር ላቻር በድርድር ወቅት ከተካተቱት ስምምነቶች ውጪ በርካታ ጦር መሳሪያና ወታደሮችን ይዘው ለመግባት ድንገተኛ ጥያቄ በማቅረባቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ኬሪ አስታውቋል። ዩናይትድ ስቴትስ ከእንግዲህ ከሁለቱ ወገኖች ስምምነት ዙሪያ የምትጫወተው ሚና የሚወስነው ጊዜያዊ የሽግግር መንግስት ለመመሰረት የገቡትን ቃል ወደ ተግባር ለመለወጥ የሚያሳዩት ቁርጠኝነት ነው ሲሉም ቃል አቀባዩ ኬሪ ተናግረዋል። ኔፓል ከዚህ ቀደም በከፍተኛ የመሬት ነውጥ የወደሙባትን ታሪካዊ ቤተ መቅደሶችና ሙዚየሞች የዩኒስኮን የባህል ቅርስ ቤት ጨምሮ ማለት ነው እንደገና እየገነባች መሆኗ ተገለጸ። የደቡብ እስያዋን አገር የኔፓልን ታሪካዊ ውርስና ቅርስ ህንጻዎች እንደነበሩ ለማቆም አመታት እንደሚያስፈልጉ ባለስልጣናቱ አመልክተዋል። በወቅቱ በተመዘገበ 7.8 የሬክተር መረኪያ የደረሰው ርዕደ ምድር ከ600,000 በላይ ህንጻዎችና መኖሪያ ቤቶችን ማውደሙ አይዘነጋም። ዓለም አቀፍ ለጋሾች 4.1 ቢሊዮን ለመርዳት ቃል የገቡ ሲሆን እስካሁን ለሀገሪቱ የደረሰው 1.3 ቢሊዮን ብቻ መሆኑ ታውቋል። መንግስትም የገባውን ቃል ጠብቆ ብሔራዊ የመልሶ ግንባታ ባለስልጣን ባለማቋቋሙ እየተወቀሰም ነው። በመጨረሻም በኦስትሪያው ፕሬዚዳንታዊ ምርጫ ጸረ ፍልሰተኞች አቋም ያለው የነጻነት ፓርቲ የመጀመሪያውን ዙር ምርጫ እየመራ መሆኑ ተነገረ። በዚህም ምክንያት ድጋሚ ምርጫ እንደሚደረግ ታውቋል። ወደ አዲስ አበባና ወደ ኢትዮጵያ ስንመለስ ደግሞ በሰሜን ሸዋ ዞን በሸዋሮቢት ከተማ ባለፈው ሳምንት በደረሰ የጎርፍ አደጋ በወቅቱ ቁጥራቸው ከ300 የሚበልጡ ቤቶች ነዋሪ የሆኑ ከ1000 በላይ ሰዎች ላይ ጉዳት አድርሷል። ሚያዝያ 11 ለ3 ሰዓታት ያለማቋረጥ የጣለው ከባድ ዝናብ በአራት ቀበሌዎች ከፍተኛ ጉዳት እንዳደረሰ ታውቋል። በዕለቱም የከተማዋ የትራንስፖርት አገልግሎት ሙሉ በሙሉ ተቋርጦ እንደነበርም አይዘነጋም። አድማጮች እንግዲህ ሰሞኑን የጎርፍ አደጋ ስጋት እንዳለም መንግስት እየገለጸ እንደሚገኝ ታውቋል። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋውና የኔን ስም ልትቀሪ ነው
ይዘናል።
መስታወት የኔን ስም በስህተት ጽዮን ግርማ እኔ ልትል ነበር። ጽዮን ግርማ የምሽቱን ዝግጅት ይዘናል።
እንግዲህ ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በጋምቤላ ከተማ በስተምስራቅ 17 ኪሎ ሜትር ርቀት ላይ በሚገኘው ጃዊ የስደተኞች መጠለያ ሰፈር በደቡብ ሱዳን ስደተኞች በአሰቃቂ ሁኔታ የተገደሉት ኢትዮጵያውያን ቁጥር 15 መድረሱን ነዋሪዎች ተናገሩ። የክልሉ መንግስት ሟቾቹ 10 ናቸው ይላል። የጋምቤላ ከተማ ነዋሪዎች በአገራችን እንዴት እንዲያለ አሰቃቂ አደጋ ይደርስብናል በሚል ቅዳሜና እሁድ የተቃውሞ ሰልፍ አድርገው ነበር። ነዋሪዎቹ ሰልፉ በመከላከያ ፖሊስና በፌደራል ፖሊስ አማካኝነት እንዲቆም መደረጉንም ይናገራሉ። ጽዮን ግርማ ይህን በተመለከተ ተከታዩን ዘገባ አጠናቅራለች።
ጋምቤላ ከተማ ሰልፍ ነበረ ግድያውን ለማውገዝና የተፈጸመው ግድያ በህዝቡ ማል የፈጠረውን ቁጭት አደባባይ ወጥተው ቁጣቸውን ሲገልጹ የነበረው ሩፍጂ ካምፕ ግድያ የፈጸሙት የደቡብ ሱዳን ጎሳዎች ናቸው። ህዝቡ ወደ ካምፕ አመርተዋል። ድንጋይ ወረወራም ነበረም፣ ለዛ ሲባል ቶክስም ነበረ።
ሐሙስ ሚያዝያ 13 ቀን 2008 ዓ.ም ምሳ ሰዓት ላይ ጃዊ በተባለ የስደተኞች ጣቢያ የሰፈሩ የደቡብ ሱዳን ስደተኞች ኢትዮጵያውያን ላይ የፈጸሙት አሰቃቂ ግድያ ያስቆጣቸው ኢትዮጵያውያን ቅዳሜና እሁድ በጋምቤላ ከተማ ለተቃውሞ መውጣታቸውን ገለጹ። ስማቸውን መግለጽ ያልፈለጉ ለአሜሪካ ድምጽ ሁኔታውን የገለጹ የአይን እማኞች ኑሯቸውን ለማሸነፍ በገዛ አገራቸው ከቀን ስራ ጀምረው በስራ ላይ የነበሩ ደሃ ዜጎች በደቡብ ሱዳን ስደተኞች አንገታቸው ተቆርጦ ፊታቸው በገጀራ ተጨፍጭፎና ማህጸናቸው ውስጥ ጉዝ ነገር ተከቶ በአሰቃቂ ሁኔታ ተገድለው አስክሬናቸው ጋምቤላ ከተማ ሲመጣ ሁኔታው ያስቆጣቸው የከተማው ነዋሪዎች ለተቃውሞ መውጣታቸውን ገልጸዋል። በጋምቤላ ከተማ የነበረ ምንጫችን ድርጊቱ የተቆጡ የጋምቤላ ከተማ ነዋሪዎች ቅዳሜ ሰልፍ ወጥተው ነበር ይለናል።
ጋምቤላ ከተማ ሰልፍ ነበረ ግድያውን ለማውገዝና የተፈጸመው ግድያ በህዝቡ ማል የፈጠረውን ቁጭት አደባባይ ወጥተው ቁጣቸውን ሲገልጹ የነበረው ሩፍጂ ካምፕ ግድያ የፈጸሙት የደቡብ ሱዳን ጎሳዎች ናቸው። ህዝቡ ወደ ካምፕ አመርተዋል። ድንጋይ ወረወራም ነበረም፣ ለዛ ሲባል ቶክስም ነበረ።
የፌዴራል እና የመከላከያ ፖሊስ ሰልፉን ለማስቆም ሲተኩሱ እንደነበር ገልጸው በዚህ ተኩስ የተጎዳ ሰው እንዳለ ቢነገርም እስካሁን ከምንጮቻችን ማረጋገጥ አልቻልንም። በተመሳሳይ እሁድ ዕለት የተቃውሞ ሰልፍ መቀጠሉ ሌላኛው ምንጫችን እኔም በቦታው ነበርኩ በማለት አየሁት ያሉትን ያስረዳሉ።
ትናንትና የሚጀምረው በቃ ሰዎች እንደው ከፌዴራልም ጋር ልግጭት ኢንትራስ ያደረጉ ነበረ። ዳገኛ ዚህ ማለት ነው እኛ ወገኖቻችን እንደ አግባብነት የሌለ ግድያ ደርስባቸው እኛ እንዴት እንኖራለን? እኛ ወይ ልዩ ለይልን ብሎ ሲወጡ ፌዴራሎችን በዛ እየተረጋጋ ክልሉ መንግስት ደግሞ ያው ሱዳን ኑር የለው ኑር ነው እንጂ የኢትዮጵያዊ ወላጅነቱ ኢትዮጵያዊ ስላልሆነ እኔን አይመለከተኝ በዚህ ጉዳይ እኔ ምንም ያውቀው ነገር የለም ብለው ምላሽ ሰጣ ዋል። ትናንት የክልሉ አፈ ጉባኤ ጽፈት ማሰበሰቢያ አድራሻ አሰባስቦን እዛ እኔን አይመለከተኝም ለእነሱ ምስ የሆነው መሬት ይሰጥ ብሎ ፌዴራል መንግስት በጻፈው ደብዳቤ መሰረት የሚያርፉበትን ቦታ ሰጠው እንጂ እነሱ በሚያደርሰው እንቅስቃሴና ባደረሱት እንቅስቃሴ ክልሉ መንግስት የሚያገባው ነገር የለም ማለት ነው።
እነዚህ ምንጮቻችን እንደገለጹት በጃዊ ስደተኞች መጠለያ አካባቢ የነበሩ ሰዎች በሙሉ ወደ ጋምቤላ ከተማ መውጣታቸውንና ስራ መቋረጡን ሲሆን በዛሬው ዕለት አብዛኛው የመንግስት ሰራተኛን ጨምሮ የክልሉ መንግስት በስብሰባ ተጠምደው መዋላቸውን ነው። የጋምቤላ ብሔራዊ ክልላዊ መንግስት ፕሬዚዳንት ጋትሉክ ቱት ቅዳሜ ዕለት ለፋና ብሮድካስቲንግ በሰጡት መግለጫ ሴቭ ዘ ችልድረን የተባለ ግብረ ሰናይ ድርጅት የሆነ አንድ ተሽከርካሪ በስደተኞች ካምፕ ባደረሰው አደጋ 2 የስደተኛ ልጆች መሞታቸውን ተከትሎ ስደተኞቹ በካምፑ የሚሰሩ ኢትዮጵያውያን ላይ ባደረሱት ጥቃት 10 ኢትዮጵያውያን ህይወት ማለፉን ገልጸው ነበር። የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች በበኩላቸው 14 አስክሬን መቁጠራቸውን ገልጸው በትላንትናው ዕለት አንድ የቆሰለ ሰውና አንድ ደግሞ የተጎዳ ሰው ጫካ ውስጥ ወድቆ መገኘቱን ገልጸውልናል። ከዚህ አደጋ ከተረፉት መካከል መብራቱ የተባለ የቀን ሰራተኛ ለአሜሪካ ድምጽ በደረሰበት ድብደባ ወገቡ በድንጋይ መመታቱን ገልጾ ሮጦ በማምለጡ ህይወቱ መትረፉን ተናግሯል።
እዛ መተኛ ሆኔ አናጽነት እየሰራ ነበር። የበላ እነሱ መጥቶ በመኪና ላይ ድንጋይ መውረብ ጀመሩ። ከዛ እኛ ምን ለምን ድንጋይ ይወረብራሉ ምናምን ሲል ተነሳ እንዲታይ ወደ እኛ መጣ። በቃ እኛን ሮጠን ከዛ እኛ አባሩና ኋላ እኔ ኋላ ያለ ድንጋይ ሲወረወር አንዱ በእጁ ላይ ግራ በኩል ላይ እጁ ላይ አገኘ፣ አንዱ ደግሞ ወገቡ ላይ አገኘ። ከዛ በሩጫ ሄደን ወደ ጫካ ወሰን ከዛ አንዱ እኔ ሰፋላይ አንዱ ጀርባ ላይ አንዱ ደግሞ በእጅሮ እጅ ራሱ የደማው ራሱ እኔ የራሴን ትርፍ ከተረፈ በኋላ ሲያይ ለካ እጅ ተመቶ በደም ሆኗል። በድንጋጤ ከዛ በኋላ አገኘ በዛ እና አሁን ከፉት ትንሽ አሁን ያው ትንሽ እንቅስቃሴ ያው እንጂ ያረገ ነው። አሁን ያው ምንም አልልም። ጀርባው በጣም ያመመ ነው።
መብራቱ እንደነገረን በደረሰበት ጉዳት በጋምቤላ ሆስፒታል ሕክምና በነጻ ቢያገኝም 134 ብር ከሰው ተበድሮ መድኃኒት መግዛቱን ያለውን ገንዘብ እዛ ጥሎ በመምጣቱ አሁንም ህመሙ በከፍተኛ ሁኔታ ቢሰማውም ተጨማሪ ሕክምና ለማግኘት ገንዘብ እንደሌለው ይገልጻል። አለማየሁ የተባለ ሌላ ወጣት ካደጋው አምልጦ ጋምቤላ ከተማ የሚገኝ ሲሆን ስለ ሁኔታው እንዲነግሮናል።
ወዛደር ነኝ። ቀን ስራ ስራ ነበር። ሰዓት ወደ 6 ሰዓት አካባቢ ነው ጀመረ። አጋጣሚ ምሳ ሲበላ ነበርኩ። አጠገብ ተሽከርካሪ መኪና አንድ ቅጥቅጥ መኪና ቆሞ ነበር። ቆሞ የነበረው መኪና መጡና ወደ 10 የሚሆኑ ብዛታቸው አልቆጠርኩም መጡና ድንጋይ መደብደብ ጀመሩ። እዛ መኪናውን ድንጋይ ሲደበድቡ እኛ ቋንቋቸውን ስለማንግባባ ምንድን ነው ብለን እየተጠገነው እኛን ድብደባ ጀመሩ። አጋጣሚ አንዳንድ ሰዎች እዛ የነሱ አገር ተወላጆች በዚህ በጋምቤላ ክልል የተወለዱ ኒሮች ብርብርብ በእኛ ላይ ወጡ። ከኛ ጋር እንደ አክሞች አሉ አስተማሪዎች ሊውሉ ስራ የሚሰሩት እዚህ ከጋምቤላ ተወልዶ ደቡብ ሱዳን ያልሆኑ ሰዎች አሉ። እነሱ እንደ ማገላገል አይነት ሲገቡ እኛ እግር ያመልጥ ብለን ሮጠን ወጠን። መሮጥ የማይችሉት ሽማግሌዎች፣ የተለያዩ በቃ ሴቶች እነዛን ያዙና በቃ መቆራረጥ ድንጋይ አንስቶ ጭንቅላታቸው ላይ መከመር በዱላ ድብደባ ነው። በቃ አብዛኛው በቃ በብዛት ህዝብ ብዛት ስላለ እርብርቡ አይታወቅም። በቃ ጨረሻ ላይ ህዝቡ በሲባጎ አንስቶ ሰው መጎተት ምናምን። እኛ በዚያን ሰዓት ደግሞ ሮጠን አንድ ቤት ገባን። ገብተን እዛ ላይ በእኛ ላይ ተቆለፈብን። በቆለፈበት ቤት አፍን ጊዜውን አሳልፈን በተቆለፈበት ቦርቦራ ነበረ። ቤቱ ቆርቆሮ ስለሆነ እነሱ በመጡበት ቁጥር ድንጋይ ቆርቆሮ ይበስዋል። በዛ ቀዳዳ እነሱን እያየን በቃ እኛ እዛ ውስጥ ነበር እና የሚሰራው ድርጅት እንዳጋጣሚ ያው በጊዜውም ድርጅቱም አልደረሰም፣ ፖሊሱም አልደረሰም። መኪና እንቅስቃሴ አልነበረም። ተደውሎ አጋጣሚ ፖሊስ ዘገየ። በዛ ምክንያት ነው አደጋ በጣም ከአንድ ሰዓት በላይ ግድብ አካሄደ በኋላ መንግስት አካል መጣ። ከዛ አተረፉ። ከዛ ስንወጣ አልፎ አልፎ የወደቁ ሰዎች ሬሳ እናያለን። ያው መኪናው ላይ ወጣን። ኢሴክ መኪና የፌዴራል አጅቦን እዛ አወጡ። ዜና ያሉ ሰዎችን ቀደም ብሎ አወጡ። ከዛ በኋላ የሬሳ ለእኛ መሰብሰብ ጀመሩ። እኛ ወደ ክልል ከተማ መጡ።
አስተያየት ሰጪዎቹ የጋምቤላ ከተማ ነዋሪ ለአደባባይ ተቃውሞ የወጣው ያለ አግባብ የፈሰሰው የንጹሐን ደም እንደው ፈሶ መቅረት የለበትም፣ በቀጣይ ስለመኖር ምን ዋስትና አለን በሚል መሆኑን ገልጸው ለዚህ ጥያቄያቸው ተገቢ ምላሽ አልተሰጠንም ይላሉ። በጉዳዩ ላይ አስተያየት እንዲሰጡ ለጋምቤላ ክልል ፕሬዚዳንት ጋትሉክ ቱት በእጅ ስልካቸው ደውለን ስልካቸው ባለመስራቱ ልናገኛቸው አልቻልንም። በቢሮ ስልካቸውም ደውለን ስብሰባ ላይ ናቸው በመባሉ ምላሻቸውን ማካተት ሳንችል ቀርተናል። የጋቢና ጉዟችን ይቀጥላል። አሁን ደግሞ ከጋምቤላ ክልል ወደ ትግራይ ክልል እንወስዳችኋለን። በትግራይ ክልል የምባይስ ነይቲ ሕዝብ ቀድሞ የነበረውን የወረዳ አከላለል እንዲመለስለት ከ20 ዓመታት በላይ ጠይቆ አዎንታዊ መልስ ባለማግኘቱ ምክንያት የተሰማውን ቅሬታ ትላንት በሰላማዊ ሰልፍ ገልጿል። መንግስት የቆየውን ወረዳችንን የማይመልስልን ከሆነ ከወረዳ እስከ ተወካዮች ምክር ቤት የወከልናቸውን ሰዎች ከዛሬ ጀምሮ ውክልናችንን ማንሳታችንን እንገልጻለን ብሏል ሕዝቡ። ትላንት በተካሄደው ሰላማዊ ሰልፍ የተገኘው ግርማይ ገብሩ ለዛሬ አንድ ልዩ ዘገባ ልኳል።
በትግራይ የማዕከላዊ ዞን የሚገኘው የእምባስኔቲ ህዝብ ከ20 ዓመት በፊት ወደ ሌሎች አካባቢዎች ተደርቦ እንዲካለል በመደረጉ ለተለያዩ ኢኮኖሚያዊ ችግሮች መጋለጡንና በመልካም አስተዳደር እጦት መሰቃየቱን በተደጋጋሚ ሲገልጽ ቆይቷል። የትግራይ ብሔራዊ ክልላዊ መስተዳድር ደግሞ ካሁን በፊት ትግራይ ውስጥ የነበሩትን 81 ወረዳዎች ለአስተዳደርና ለልማት በሚመች መልኩ ዳግም እንዲካለሉ ማድረጉን ጥያቄዎች በተነሱ ቁጥር ሲያስረዳ ቆይቷል። ቢሆንም ግን የምባስኔት ህዝብ ላቀረበው ጥያቄ መልስ ባለማግኘቱ ምክንያት ትላንት በነበለት ከተማ ቅሬታውን በሰላማዊ ሰልፍ ገልጿል። በአካባቢው የተከበሩ የአገር ሽማግሌ አለቃ ኃይለዝጊ ገብረ ማርያም የምባስኔት ነዋሪዎች ከህወሓት ጎን በመቆም ታግሏል፣ ቢሆንም ህወሓት ህዝቡን አመድ አፋሽ ማድረግ የለበትን ጥያቄያችን በሚገባ አዳምጦ መልስ ይስጠን ካልሆነ ግን ውክልናችንን እናነሳለን ሲሉ በመሬት ተናግረዋል።
የእስር አመድ ተጠቢናውን የተመለሰልና ህዝቡን ህና ህዝብ ባስነይቲ
ለሀያ ዓመታት ጠብቀንን አልተመለሰልንም። ስለዚህ አሁን እኛ የኤምባሲኔቲ ነዋሪዎች ጭቁኑ የኢትዮጵያ ህዝብ ያዳምጠን፣ የኢህአዴግ ወዳጆች አዳምጡን፣ የትግራይ ህዝብ አዳምጠን፣ ከመንግሥት ጋርም አስታርቁን፣ የቀድሞው ወረዳችንን ይመለስልን፣ የኢህአዴግ ሰዎች መጥተው ያነጋግሩን ነው እያልን ያለ ነው። ካልሆነ ሚያዝያ 9 መጥተው የኢህአዴግ ማዕከላዊ ኮሚቴ ተወካዮችንን በማለት ለጠየቃችሁት ጥያቄ ዛሬም ነገም አንመልስላችሁም እንዳሉን ከሆነ ግን እኛም ዛሬም ነገ ድርጅታችን እንዳልሆነ እናሳውቃቸዋለን። እኛም ማንንንም አንፈራም። ልጆቻችን ፈንጂ እየረገጡ ታግሏል። ህወሓት አመድ አፋሽ አያድርገን። አይሆንም የሚል ከሆነ ግን ተወካዮቻችን ማንሳታችን ከዛሬ ጀምሮ እንገልጻለን። ነባር የህወሓት አባል የነበሩና አሁን ላይ በአካባቢው የተነሳው የህዝብ ጥያቄ ስለመሩ ከህወሓት አባልነታቸው እንደታገዱ ትላንት መድረክ ላይ የተናገሩት አቶ ዘርኡ ኪዳኑም በተመሳሳይ ቅሬታቸውን ገልጸዋል።
ናይ ህዝቢ ውክልና ሒዝና 14 ጊዜ ናብ ክልል ሓደ ጊዜ ናብ ፌደራል ነዲስ ኣበዝ
የህዝቢ ውክልና ብመያዝ ወደ ክልል 14 ጊዜ ወደ ፌዴራሉ መንግስት ደግሞ አንድ ጊዜ በመሄድ ጥያቄያችን አቅርበናል። የፌዴራሉ መንግስት ተወካይ የወረዳው አከላለል ለእናንተ እንዲመች ብለን ነበር ያደረግነው፣ አይመቸንም ካላችሁን ዳግም እናይላችኋለን ነበር ያሉን። የክልሉ መንግስት ግን ዛሬም ነገም አንመልስላችሁም ነበር ያሉን። ነገ ሌላ ሊኖር ይችላል፣ ዛሬ አንመልስም ማለት ትችላላችሁ ነበር ያልናቸው። ተመልሰው ግን በ2007 ዓ ም እናይላችኋለን ብለውን ነበር። ቢሆንም የእናንተን ጥያቄ ከተመለሰ ሌሎች አካባቢዎችም ተመሳሳይ ጥያቄ ሊያቀርቡብን ስለሚችሉ ከህዝቡ ጋር ለመተማመን እንሞክራለን አሉን። ያም ሆኖ ግን አልተሳካም። ስለዚህ እኛ ሳንወድ ተገደን ለሰልፍ ወጥተናል። ከዛሬ ጀምሮም ውክልናችን እናነሳለን። እኛን የህወሓት አባላትን ከአባልነታችን አግደውናል። እኛም አባልነታችን በውስጣችን የሚገኝ ስሜት ነው። እናንተ ልታግዱን አትችሉም። በቀጣዩ የፖለቲካ የትግል ሂደት ያገናኘን ብለናቸዋል። የህዝቡን ጥያቄ ወደ መንግስት እንዲያቀርቡ የተወከሉት ኮሚቴም በአቶ አብርሃ ገብረ መስቀል በኩል የአቋም መግለጫውን አሰምቷል።
ግርማይ ገብሩ በነበለት ከተማ በተካሄደው ሰላማዊ ሰልፍ ላይ ተገኝቶ ያጠናቀረውን ዘገባ ነበር የሰማነው። በዋናው በአማርኛ ፕሮግራማችን ላይ ሰፋ ያለ ዘገባ ይኖረናል። ማክቤል
Swame! All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta! Cuenta!
ወደ ሌላ ዘገባ ስናልፍ የዩናይትድ ስቴትስ የቴክኖሎጂ ማዕከል ሲሊኮን ቫሊ በመባል ይታወቃል። ዛሬ በየዕለት ተዕለት የምንገለገልበት ከላፕቶፕ እስከ ተንቀሳቃሽ ስልኮቻችን እንዲሁም የማህበረሰብ መገናኛ ብዙሃን ገጾችን ጨምሮ መነሻቸው ከዚሁ ማዕከል ነው። ሄኖክ ሰማግዜር ዘገባ አለው፣ ወደዚያው እንለፍ።
የዩናይትድ ስቴትስ የቴክኖሎጂ ማዕከል ሲሊኮን ቫሊ ይባላል። በምዕራባዊዋ የካሊፎርኒያ ግዛት ሳን ፍራንሲስኮ አጠገብ ይገኛል። ዛሬ በየዕለት ኑሯችን የምንገለገልባቸው ቁሳቁሶች ከላፕቶፕ እስከ ተንቀሳቃሽ ስልኮቻችን፣ የማህበረሰብ የመገናኛ ብዙሃን ገጾቻችን፣ አፖችና ሌሎችም እንዲሁ መነሻቸው ሲሊኮን ቫሊ ነው። የፈጠራና የንግድ ማዕከሉ ከጊዜ ወደ ጊዜ እያደገ አሁን በዓለም ዙሪያ የሰዎችን ሕይወት ወደ ቀየረበት ደረጃ ደርሷል። የቪኦኤ ማይክ ኦሱሊቨን ለዚህ ስኬት ከሌሎች ሀገሮች የመጡ የቴክኖሎጂ ባለሙያዎችና የንግድ ተቋማት ከፍተኛ አስተዋጽኦ እያበረከቱ ነው ይላል። በቅርቡ አንድ በስደተኞች በተጀመረ ድረገጽ አገልግሎቶችን በሚሊየን ለሚቆጠሩ ሰዎች የሚያደርስ ድርጅት ነው አንድ የደስታ ቀንን ሲያከብሩ አብሯቸው ነበር። በክላውድ ኦፍ ጉድስ ድርጅት ዛሬ የደስታ ቀን ነው። ሰራተኞች ተሰብስበው ለከበርቻቸው ሻምፔን ተከፍቷል። ከፊት ለፊት በትልቅ ስክሪን ቱሪስቶች በብረት ገመድ ላይ በሚሄድ መኪና ሀገር እያዩ ነው። ይሄ ሁሉ ደስታ ለምን ካላችሁ ድርጅቱ ለመጀመሪያ ጊዜ $500 የሚያወጣ አገልግሎት በመሸጡ ነው። ድረገጹ ጎብኚዎች በአካባቢው ከሚኖሩ ሰዎች እቃና አገልግሎት መከራየት እንዲችሉ የሚያደርግ ነው። Pensri Abeve Karma የድርጅቱ ስራ አስኪያጅ
The idea was there's a lot of resources that we all accumulated in our homes in our garages
ሐሳቡ የመነጨው በየቤቶቻችን የማንገለገልባቸው ቁሳቁሶች ተከማችተው ቤት ሲያጣቡ እንደምን ጥቅም ላይ መዋል እንችላለን በሚለው ነው
ለምሳሌ የህፃናት ጋሪ የሚፈልጉ ካሉ ከሚጓዙበት ከተማ ኗሪዎች መከራየት ይችላሉ ሌሎችንም ተመሳሳይ ቁሳቁሶችና አገልግሎቶች እንዲሁ ስራውን ከጀመሩት መካከር በስሪላንካ ተወልዳ ወደ ዩናይትድ ስቴትስ የመጣችው ስቴሲ ትራን የኪራይ ገበያ በፍጥነት ሊያድግ የሚችል እንደሆነ ተገልጻለች ሆኖም ለጊዜው በትንሹ ለመጀመር ነው ያቀዱት
We're going to focus on the baby space first and expand slowly similar to how Amazon
አስቀድመን የህፃናትና የቤተሰብ ፍላጎቶችን ለማሟላት ነው የምንጥረው ከዚያ ቀስ በቀስ ልናስፋፋው እንችላለን Amazon ኩባንያ በመጽሐፍት ጀምሮ አሁን የማይሸጠው ነገር የለም ስለዚህ ይሄንን ልምድ እኛ እንከተላለን
10ሩ የቡድኑ አባላት እስካሁን ደሞዝ ማግኘት አልጀመሩም የንግድ ስራውን የሚያንቀሳቅሱት በሳምንት አንድ ቀን ራት እየበሉ ፉት ይያሉ ነው ሊስታ በሚባል ሌላ ድርጅት ደግሞ ሁኔታዎች ለየት ይላሉ ድረገጹ ከተጀመረ ቆይቷል ሰዎች በየቤቶቻቸው ያስቀመጧቸውን ወይም በትርፍ የያዟቸውን ቁሳቁሶች የድሮ ሳንቲሞችና መጫወቻዎች ይለዋወጡበታል ሊስቲያ የተጀመረው በሁለት ከቻይና የመጡ አሜሪካውያን ነው ጊ ቹዋንግ የድርጅቱ ስራ አስኪያጅ ነው
We've got about 9 million registered members now over 100 million items have
በአሁኑ ሰዓት 9 ሚሊዮን የተመዘገቡ አባላት አሉ ነው ወደ 100 ሚሊዮን የሚሆኑ እቃዎችም በሊስቲያ የልውውጥ አምድ ላይ አልፈዋል
በድርጅቱ ዋና መስሪያ ቤት 8 ሰዎች ይሰራሉ በታይዋን የሚገኝ ሌላ ቡድን ደግሞ የኢሲያ ገበያን ይከታተላል ስራው ይላል ጊ ቹዋንግ የተለየ ዕውቀት ያላቸውን ሰዎች ማሳተፍን ይጠይቃል
you need to keep bringing people that know more than you or better than you and kind of can
የምትቀጥራቸው ሰዎች ካንተ የተለየና የተሻለ የሚያውቁ ሰዎች መሆን አለባቸው ለመገንባት የምትፈልገውን ሐሳብም ተረድተው ካንተ በተሻለ የሚያንቀሳቅሱት ሰዎች ማግኘት ወሳኝነት አለው
ሐሳቡ የተለመደ ነው ለምሳሌ መኪና ያለው ሰው ለሌሎች ሰዎች በተመጣጣኝ ክፍያ የማጓጓዝ አገልግሎት የሚሰጥባቸው እንደ Uber ያሉ አፖችም ተመሳሳይ የንግድ ሐሳብን ነው የሚጠቀሙት በእነዚህ ስራዎች ውስጥ ግን አዲስ ኑሮ አዳዲስ ድሎችና አሰራሮችን በመሻት ወደ ዩናይትድ ስቴትስ የሚመጡ ወጣት የንግድ መሪዎችና ባለሙያዎች ትልቅ ሚና ይጫወታሉ
We have people from all throughout the world coming here
ከዓለም ዙሪያ በርካታ ሰዎች ወዲህ ይመጣሉ ልምዳቸው ፍጹም የተለያየ ክህሎታቸውም ሆነ ችሎታቸው የተሰባጠረ ነው ታዲያ እነኚህ ልዩነቶች በአንድ ድርጅት ስር ሲመጡ ለስኬት የተመቸ ሁኔታ ይፈጥራል
Pensri Abevikarma አስቀድመን የነገርናችሁ Cloud of Goods ስራ አስኪያጅ ነው ሐሳብ ከስራና ብርታት ጋር ተጣምሮ በአሜሪካዋ የፈጠራ ስፍራ Silicon Valley ማደግና በፍጥነት ወደ ገበያ የመግባት እድሉ ሰፊ ነው
ጋቢና ቪኦኤ ከአሜሪካ ድምጽ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ ፍሪኩዌንሲ 12.399 FEC 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ጋቢና ቪኦኤ Let's cross boundaries together
ወደ መጨረሻው ዝግጅታችን እናልፋለን የመስታወት አራጋው ዝግጅት ነው በኢትዮጵያ ከተሞች በተለይም በአዲስ አበባ በልመና ስራ የሚተዳደሩ ሰዎች ቁጥር ከአመት ወደ አመት ቁጥሩ እየጨመረ ችግሩን ከስረ መሰረቱ ለመቅረፍም አስቸጋሪ እየሆነ መጥቷል በዚህ ጉዳይ ላይ መስታወት አራጋው ዘገባ ይኖራታል
አካለ ስንኩልነት ድህነት እንዲሁም ከአየር ንብረት መዛባት ጋር በተያያዘ በድርቅ ምክንያት ከገጠር ወደ ከተሞች የነዋሪዎች ፍልሰት ለልመና ቁጥር መበራከት ዋነኞቹ ምክንያቶች ናቸው። በሃይማኖት በዓላት ላይ ከየቤተ ክርስቲያናቱ ደጃፍ ላይ የሚታዩትና በየአውራ ጎዳናው የለት ኩርሳቸውን ለማግኘት የሚሯሯጡትን ትክክለኛ ቁጥር ለማወቅ መሰረታዊ ጥናት ባለመኖሩ ችግሩንም ባፋጣኝ ለመቅረፍ እንዳይቻል ሆኗል። ዶክተር የራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ በማህበረሰብ ጥናት ሶሺዮሎጂ ተባባሪ ፕሮፌሰር እና መምህር ናቸው። በልመና ላይ ያለውን ችግር ለማወቅ የተለያዩ ጥናቶችን አድርገዋል። በከተሞች የምናያቸውን በልመና ላይ የተሰማሩትን ቁጥር በትክክል ይታወቃሉ ወይ ስል ጠይቂያቸው ነበር።
ኢትዮጵያ ውስጥ ስላለው ለማኝ አዲስ አበባ ውስጥ ስላለው ለማኝ እንኳን ቁጥር ተቆጥሮ ይሄን ያህል ነው ለማለት ግምቱም በጣም የተራራቀ ነው። ለምሳሌ አንዳንዱ ሰው ቁልቢ ገብርኤል የተሰበሰበ ለማኛይና አንድ ቤተ ክርስቲያን ይሄን ያህል ከተሰበሰበ እንግዲህ ስንት ገብርኤል ቤተ ክርስቲያኖች አሉ እና ብሎ ሀሳቡ ባይኖሮ ሊያባዛና አንድ ድምዳሜ ላይ ለመድረስ ይሞክራል። አንዳንዱ በቃ የማርያም ቀን መኪና ሲነዳ በየማርያም ቤተ ክርስቲያኖች የተሰበሰበው ነው ያለ እና ይሄ በጣም ትክክል ያልሆነ የግምት አወሳሰት ነው። ምክንያቱም ለማኞች የሚገኙት ዋና የስራ ቦታቸው በእምነት ቦታዎች ዙሪያ ነው። ስለዚህ እነሱ የተሰበሰቡበትን ቦታ ወስዶ ልክ በከተማ ውስጥ በዛ ቁጥር እንደሰፈኑ አድርጎ ማየት ትክክል አይደለም።
ቁጥሩን ለማወቅ ያልተቻለበት ምክንያት የሚኖሩበትን ቦታ በእርግጠኝነት ካለማወቅ ነው ማለት ነው?
ተዘዋዋሪዎች ናቸው። ለምሳሌ ቁልቢ የሚሄዱት እኮ በአውቶቡስ ተከራይተው ነው ቁልቢ የሚሄዱት። ቁልቢ በሰርክ ቀን የሄደ ሰው በጣም ጥቂት ለማኞች ነው የሚያገኘው እና አንዱ በልመና ላይ የተሰማራውን ዜጋ ከዚህ ስራ ማውጣት አለብን፣ ልመናንና ምጽዋት አሰጣትን ማዘመን አለብን። በሌላውም ሀገር አሉ ለማኞች፣ የሰው እጅ አይተው የሚኖሩ አሉ። ነገር ግን የሰው እጅ አሰጣቱ የተለየ ነው። አንዳንዱ እርግጥ መንገድም ላይ አለ እንደኛው ሀገር፣ ግን በአብዛኛው በቤተ ክርስቲያኖች በተደራጀ መልክ የሚሰጣለ። ስለዚህ እኛም ሀገር እንደዛ አይነት ምጽዋትን ማዘመን አለብን፣ ሰውን ፈቃደኛ ነው ለዚህ ተብሎ ሀሳቦች የቀረቡ አሉ። እነኚህ ሀሳቦች ቀርበው በጠቅላይ ሚኒስትር መለስ ልዩ ትዕዛዝ ይሄ ነገር ስራ ላይ ተጠንቶ እንዲውል የሚል ሁሉ መመሪያ ተሰጥቶ ነበረ። በሀገር አቀፍ ደረጃም ደግሞ ታዋቂ ሰዎች፣ በዚህ ላይ ጥናት ያካሄዱ ሰዎች ያሉበት እንደ መማክርት ሸንጎ አይነት ባለሳሳት አንድ 30 ሰው ያህል ያለው ሁሉ እንዲቋቋም ተደርጎ ነበረ። ስብሰባም ተጠርቶ ነበር፣ ግን ስብሰባው እንዲተላለፍና መጨረሻ ላይ እንዳይደረግ ተደረገ። እንዳይደረግ የተደረገው በምንድን ነው? አንዱ የለማኞቹን ቁጥር ስለማናውቅ ይህንን ነገር ከመጀመሪያችን በፊት መታወቅ አለብን እና ይጠና ተባለ። ስለዚህ አንዱ ይህንም ሁሉ የምለው አንዱ ችግር አለመታወቁ ነው። አለመታወቁ ደግሞ ችግሩ ጥሩ ምክንያት ሆኗል እርምጃ ላለመውሰድ።
አብዛኛዎቹ በልመና የሚተዳደሩት ሰዎች ወደዚህ ህይወት የገፋቸውም መሰረታዊ ምክንያት ምንድን ነው?
የአደባባይ ልመና እና መጽዋት ነው የምለው እና የአደባባይ ልመና መጽዋት ከሌላው አይነት ልመናም ከዘመድ አዝማድ ወይም መንግስት ከመንግስት እርዳታ ሰጪ ከመንግስት የሚለምነው አይነት ልመና የሚለየው የማናውቀውን ሰው ራሳችንን ዝቅ አድርገን ተማጥነን የገንዘብም ሆነ የቁሳቁስ ድጋፍ እንዲያደርግልን የምናደርገው ነው። በዛ አይነት የሚገኝ ነው። ይሄ የአደባባይ ልመናና መጽዋት ራሱ ሰፊ ነው። በብዙ በተለያዩ የእድሜ ክልሎች ውስጥ ያሉ ለተለያየ ምክንያት ወደ ከተማ ለአጭር ጊዜ የሚመጡ አሉ፣ ለልመና ብለው ለረጅም ጊዜ አሉ፣ ልመናን የድጎማ ልመና የሚያካሄዱ አሉ፣ በቋሚነት ለማኝ የሆኑ አሉ። የመሳሰለው ነገር ስላለው በጣም ዝርዝሩ ብዙ ነው። ምክንያቶቹም እንደዚሁ ብዙ ናቸው።
ይህንን ሀገር አቀፍ ችግር ለመግታት ምን የተደረገ እንቅስቃሴ አለ?
ያለውም እስከ ዛሬ በኢትዮጵያ ውስጥ የተሞከረው አሁን 100 ዓመት ለመሙላት 3 ዓመት ነው የቀረው። የመጀመሪያው ጽሁፍ የተጻፈው ይህን ልመናን ለማስቀረት ሊቄ ጡመ ልሳን ካሳ የሚባሉ በዛን ጊዜ የአንድ ቤተ ክርስቲያን አለቃና መምህር የነበሩ አዲስ አበባ ውስጥ የጻፉት ጽሁፍ ነው የመጀመሪያው ጽሁፍ የምናውቀው በዚህ ጉዳይ ላይ። እንግዲህ 100 ዓመት ያህል ውይይት ተካሂዶበታል ማለት ነው። ነገር ግን እስካሁን ድረስ አንድም አገር አቀፍ ወይም ከተማ አቀፍ የሆነ ዘላቂ እርምጃ አልተወሰደም፣ ግን ሙከራዎች ተደርገዋል።
እንግዲህ የዛሬው ፕሮግራማችን ይህንን ይመስላል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው
እኔ መስታወት አራጋውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።